Voice of America. ባለፈው አመት ግንቦት ወር ላይ በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖረው ዘረኝነት ዙሪያ የሚደረጉ ውይይቶችና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። በአሜሪካ ሀገር የሚኖሩ 130 ኢትዮጵያውያን በጥቁሮች ላይ የሚደርስ የዘር ጭቆናን ለማስቆም ብቸኛ መፍትሄው በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁሟል። ድርጅቱ የመጀመሪያ ሙከራ ስራውን በኢትዮጵያ ለመጀመር ፐርፐስ ብላክ ኢትዮጵያ የሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከ1000 በላይ ችርቻሮ መሸጫ ሱፐርማርኬቶችን ለመገንባት እየተንቀሳቀሰ ሲሆን ከ100000 በላይ ለሚሆኑ ወጣቶችም የስራ እድል ይፈጥራል። ስመኝሽ የቆየ ከፕሮጀክቱ ስራ አስፈጻሚ የቀድሞ የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍስሐ ሸቱ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
እንግዲህ ዶክተር ፍስሐ ሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲን ነው። ምን ያክል አመት ሆነ ከዩኒቲ ጋር ከተለያያችሁ?
ከዩኒቲ ጋር ከተለያየን በአጠቃላይ 14 አመት ሆነኝ ማለት ነው። ናስቢነዋል
14 አመት ረጅም ጊዜ ነው። ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህና ደግሞ አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል። እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል?
ዩኒቲ እንግዲህ እንዳልሽው ብዙ የሚያስደስትም የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ ለኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የባደረገው አስተዋጽኦ የሚያስደስት ነገር ያለው። የሚያስቆጭ ነገር የሚባለው እንግዲህ ዩኒቲ ያው በጣም ብዙ ነገሮችን የጀመርንበት ነገር ነበር። ዛሬ ያው ዲጂታል ኢኮኖሚ ባልተባለበት ገና ባልታወቀበት ዘመን የዛሬ 17 አመት ዲጂታል ኢትዮጵያ ብሎ ብዙ ከቴክኖሎጂ ጋር የተገናኙ ሽቲንጎች የተጀመረበት የዲስታንስ በተለይ የቨርቹዋል ኤጁኬሽን በኦንላይን የዛሬ 17 አመት የጀመረ ተቋም፣ ኢኮሜርስን የጀመረ ተቋም ነው። በአጠቃላይ የሴቶች ፓን አፍሪካን ዩኒቨርሲቲ፣ ሌሎችም ብዙ ኢኒሽቲቮች ነበሩት እና እነሱ እውን ሆኖ ቢኖር ኖሮ ዛሬ የት በደረስን ነበር የሚለው ቁጭት ነው እንግዲህ በእኛ በኩል ያለው።
ግን ደግሞ አሁን ከ14 አመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ ዓለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው እና በተለይ ደግሞ በጥቁሮች ህዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ከድረ ገጻችሁ ላይ ይቻለሁ እና እስኪ ስለ አጀማመሩ እና ስለ አላማው ጥቂት በለን።
ይሄ ያው አሜሪካ ስትኖሪ ታገዋለች በጥቁሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው ከዛም ባሻገር ደግሞ ጥቁር መሆን ብቻ ሳይሆን እንደ ኢሚግራንትም ከውጭ የመጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ 3 እና 4 እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆነ ሁላችሁም የምታውቁት ነው። በአጠቃላይ የጥቁሩ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት ከዛም አልፎ ደግሞ ዘረኛቱም መከበሩም ራሱ ይሄ በአጠቃላይ መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው እንደሌላው ማህበረሰብ ትክክለኛ የሚገባንን ቦታ ድርሻችንን ልንይዝ የሚችለው የሚለው ቁጭት የወለደው ነው እና ለዘመናት ሲከባለል የመጣው ሂደት በአጠቃላይ ጥቁር ህዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትም አላደረሰን። ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ሞር ውጤታማ መሆን እንችላለን። ከዛ ማሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይ ነን እና መካስ አለብን የሚለው ሂደት እሱም ይዘን አያደርሰንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድን ናቸው? ከዛ ባሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ የሳይኮሎጂካል የአመለካከት የስነ ልቦና ጫና ምክንያት ጥቁሮች በአጠቃላይ ድህነትን ማክሰብ አድርገነዋል። ድሃነን የሚለው በቃ ድሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርጾ በቃ ሁሉ ነገር ሲመጣ እኛ የለንም የሚለው አይነት አመለካከት መጥቷል እና ድህነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ድሃ አይደለም። አሜሪካ ውስጥ ብቻ ወደ 1.1 ትሪሊየን ዳላር ስፔንድ ኦፖርቹኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ስቶፕ ቴን ከሚባል ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ 1.3 ቢሊዮን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካንም በምንመለከትበት ጊዜ ከማናቸውም የሚሻል እንጂ ከማንም ያነሰ ሪሶርስ አይደለም ያለን እና ይህን ሁሉ ይዘን ይልቅ የድህነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጥን ማምጣት እንችላለን የሚለው ሀሳብ ነው ብላክ ኢኮኖሚ ኤክሰለንስ የወለደው። በግብ ደረጃ 4 ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው እና 4 ግቦች በሚቀጥሉት 15 ዓመታት 1 ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው 10 ዓመት ውስጥ 1 ሚሊዮን ብላክ ሚሊዮነሮችን መፍጠር፣ በሚቀጥሉት 15 ዓመታት ውስጥ 1.5 ትሪሊዮን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር፣ ከዛም ባሻገር ደግሞ በዓለም ትልቁ የሆነን የጥቁሮች ሚዲያ ኦርጋናይዜሽን በሚቀጥሉት 10 ዓመታት ውስጥ ማቋቋም ናቸው እና እነዚህ ለመስራት የተቋቋመው ብላክ ኢኮኖሚ ኤክሰለንስ
ይህንን ትልቅ ዓላማ እንዳልከው በዓለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው። ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁት እና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ የሄድከው። በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክት ነው የያዛችሁት እና እንዴት ነው ኢትዮጵያን የመረጣችሁት?
ኢትዮጵያ ላይ ቅስቃሴውን እንጀምር ስንል የራሱ ቅድም ከነገርኩሽ ነጥቦች ጋር የተገናኘ ነው እና አንዱ ትልቁ ግባችን በምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት 15 ዓመታት 1 ቢሊዮን ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳ ነው አይደለም። አብዛኛው ጥቁር ህዝብ የሚኖረው አፍሪካ ነው፣ አፍሪካ ውስጥ ገጠር ውስጥ ነው አይደለም። እና 70-75% የሚኖረው የጥቁር ህዝብ በአጠቃላይ በአፍሪካ ገጠር ውስጥ የሚኖር ስለሆነ ይህንን ሂደት ወደድንም ጠላንም እኛ ይህንን ግብትታ ብለን ከተነሳ መጀመሪያችን የሚሆነው አፍሪካ ውስጥ ያለው ገጠር ማህበረሰብ ነው ማለት ነው። ስለዚህ ግብርናና ከግብርና ጋር በተገናኘ ግንኙነት ያለውን ማህበረሰብ የሚሆነው ማለት ነው። ስለዚህ ሳንወድ በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ገባን። አፍሪካ ከገባን በኋላ እንግዲህ ያው ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎችን እንግዲህ ፐርፐስ ብላክ ኢኮኖሚክ ኤክሰለንስ ነው ኢኮሜርስ ብሎች ያስባሉ። እኛ እንግዲህ አብዛኛውን የገጠሩ ማህበረሰብ ካታርግመን ከሆነ ኢኮሜርሱ ብቻውን ምንም ውጤት እንደማያመጣ ስለምናቅ የአንድ ሙሉ በሙሉ ወጥ የሆነ ሞዴል የተረጋ ነው። ከገበሬዎች ተነስቶ ገበሬዎች የሚያመርቱትን ምርት ተቀብሎ ያንን ቫሊዩ አድ አድርጎ እንደገና ለኮንሱመር ለሸማች በሚቀርብበት ሂደት ውስጥ በሚድልሜንን በማስወገድ በኢኮሜርስ እና በኖርማል ዲስትሪቢሽን ቻነል ከሆነ አማዞን እና ሆል ፉድ እንደሚያደርገው ማለት ነው። በእነዚህ አይነት ቻነል ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ፣ በሚፈጠሩት የስራ ድልስ ወጣቶችን ኢምፓክት ማድረግ፣ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ የሚጠቅም ሞዴል ይዘን የመጣ ነው እና አፍሪካ ውስጥ ከሄድን የት ነው መግባት ያለብን የሚለው ብዙ ክርክር ነበር። በእንግዲህ አብረን ይሄን እንቅስቃሴ በጀመርነው እና የሰራን ባለነው መካከል እና ኢትዮጵያ ውስጥ የሰላም ጉዳይ ብዙ አንዳንድ ችግሮች ነበሩ እና ኢትዮጵያ ውስጥ ለመግባት አስቸጋሪ ነው፣ ለምን ሌሎች አፍሪካ ሀገሮች ውስጥ አንሄድም የሚል አንድ ሀሳብ ነበር፣ ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው፣ ምንም ማለን ምንም ይህን የጥቁር ህዝብን ጣፋንታ የጥቁር ህዝብን ክብር የማስመለስ የጥቁር ህዝብን በኢኮኖሚ እንደገና መልሶ በዓለም ላይ ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም መስጠት አይገባም። ይሄ እኛ ኢትዮጵያውያንን ኢኒሽቲቭ የጀመርነው በቅድሚያ ሀገራችንን ሞክረውና እዛ ማይሳካ ከሆነ ወደፊት ሂደት የምናየው ይሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚ ለማንም አሳልፈን መስጠት አይፈልግብንም። መጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር ላለማሳለፍ ብለን ወደ ኢትዮጵያ ይዘን የገባ ነው ፕሮጀክቱ።
የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ? ምናልባት የሌሎች ሀገሮች ድምጽ ነበረበት?
ኢትዮጵያውያን ወደ 135 የምንጠጋ ኢትዮጵያውያን በዚህ ድርጅት ውስጥ የተንቀሳቀስን ነው ያለ ነው። ከዛ ባሻገር ደግሞ ፐርፐዝ ብላክ ኢትዮጵያን ይዘን ስንገባ ወደዚህ ወደ ኢትዮጵያ 108 የሚጠጉ ሙሉ በሙሉ ኢትዮጵያውያን ፋውንደሮች ናቸው የፐርፐዝ ብላክ ኢትዮጵያን የሚያቋቁሙ።
እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ። ደግሞ ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታልና ይህን ያሰባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ?
እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ በይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ለተወሰነ ጊዜ እስከ ምሽባችን ጊዜ ብኛ በሚታይ እይታ የተወሰነ ክፍሉ ነው። ግን ከገበሬው ጋር የሚሰሩ ብዙ ፕሮጀክቶች አሉ። በአግሮ ፕሮሴሲንግ ላይ ሆዘ ፕሮጀክት አለ። በኢኮመርሱ ላይ ኢኮመርሱ ስንል ደግሞ ምን መሰለሽ፣ እኛ ሃይብሪድ ሲስተም ይሉታል። ዊች ኢንተርኔት ላይ ብቻ ዲፔንድ የሚያደርገውን ኢኮመርስ አይደለም እያደረግነው። ቦዝ ኢኮመርስ እና ስልክ ደውሎም ያለ ኢንተርኔት በኢንተርኔት ይጠቀሙ እና ስልክ ደውሎ ደግሞ ኢንተርኔት የሌላቸው አብዛኛው ማህበረሰብ ኢትዮጵያ ውስጥ ኢንተርኔት አክሰስ እንደሌለ እናውቃለን። ኢንተርኔቱ ራሱ ሪላያብል እንዳልሆነ እናውቃለን። ስለዚህ ሃይብሪድ ሲስተሙን ያደረገው ለምንድነው? ሰው ኢንተርኔት የሌለው በስልክ ደውሎ እቃ ኦርደር አድርጎ እቃ ቤቱ ድረስ ሊመጣ የሚችልበትን ሲስተም ነው የአዶፕት ማድረግ የፈለግ ነው። ይህ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ኦልሬዲ ተጀምሮበታል፣ እየተሰራ ነው ያለ። ለምሳሌ እንደ ዴሊቨር አዲስ የሚባለው አሉ፣ ሌሎችም የስ እና የሚባለው አሉ። አፍሪካ ውስጥ ኢኖቬቲቭ መሆን አለብን ሳክሰሱ ልንሆን ብንል ከታሰብን እና የእኛም ሲስተም እንደዛ ነው። ከዛ ባሻገር ደግሞ ሌላውና ትልቁ አካሉ ደግሞ የዲስትሪቢሽን ቻነል የምንፈጥረው ነው ማለት ነው። ኢትዮጵያ ውስጥ 5 ሃይፐር ማርኬቶች፣ 10 ሚድል መካከለኛ የሆኑ ሱፐር ማርኬቶች እና 1000 የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በእግሩ ደግሞ ሄዶ ሊገዛ የሚችልበት ሁኔታዎች ስለሆነ የምንፈጥረው
እነዚህ የሱፐር ማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት ወይም የተለያዩ ያሰባችኋቸው ቦታዎች አሉ?
በመላ ኢትዮጵያ ነው የሚከፈቱት። 5 ሱፐር ማርኬቶች ሃይፐር ማርኬቶቹ በውዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነው የሚሉት። ግን 10 የተመረጡ ትላልቅ ሪጅናል በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በሱ መሀል 10ሩ ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። 1000ዎቹ ግን በመላ ኢትዮጵያ ነው ተሰራጭ የሚገኙ።
ቅድም ጠቀስ ያደረግከው እንግዲህ የሰባችሁት ይሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኸኛል እና እንግዲህ ኢትዮጵያ ደግሞ ከ70% በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል?
ከቁጥሩ የምንነሳ በዚህ ፕሮጀክት ራሱ በቀጥታ ተሳታፊ ይሆናሉ ብለን ያሰብነው ወደ 100,000 ወጣቶችን ነው ያሳትፋል ብለን ያሰብነው። ኢንዳይሬክትሊ ደግሞ ያው ለምሳሌ እንግዲህ አሜሪካ ነገር አማዞንን ታውቂዋለሽ አይደለ? በበርካታ ሚሊዮንስ ኦፍ ሰዎች ነው የስራ እድል የሚፈጥሩ ኢንዳይሬክትሊ ማለት ነው። ምክንያቱም ኦንላይን ፕላትፎርም ሲፈጠር ለብዙ ሰዎች ሱቅ ሳይከራዩ በቀላሉ ኦንላይን ስቶር ከፍተው እውቀቱ ያላቸው ካፒታል የሌላቸው ሰዎች ግን ወደ ቢዝነስ ሊገቡ የሚያስችላቸው ሁኔታ ይፈጥራል። በዛ ላይ ደግሞ በሰርቪስ እና በአገልግሎት ዙሪያ ውስጥ በሚገኝ ከዛ ጋር በተገናኘ የሚፈጠሩ የስራ እድሎች ይኖራሉ። ያን ትተን በቀጥታ በፕሮጀክቱ 100,000 በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋር የዛሬ ይስ በመቅደት ተፈራርመናል እና እነሱ ወደ 8 ሚሊዮን የሚጠጉ ሜምበርች አሏቸው እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። ኢንፋክት ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያችሁ 100 ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውኗል። ነገ ይመረቃሉ እና ሴንሻሊ ምንድን ነው የሚሆነው? እነዚህ ልጆች በማኔጅመንት ፕሮግራም ውስጥ ገብተው እኔ ቅድም የተናገርኩትን 1000 ሴንተሮች እያሉ አይደለም፣ እነዚህ 1000 ሴንተሮች ውስጥ በማኔጅመንት ይገቡና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያቸው ሚሊዮነሮች በእነሱ ለመፍጠር ነው የታሰበው።
ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል?
ይህም የኢትዮጵያ ውስጥ የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቅድም እንዳልኩሽ ነው፣ ኦልሬዲ ስራ ተጀምረዋል፣ ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው፣ ፐርፐዝ ብላክ ዳት ካም ብሎ ማንም ሰው ሊገባ ሊያው የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግ ነው ያለው፣ ለቴሌብርን ለመጠቀም፣ የኮመርሻል ባንክን ብር ለመጠቀም፣ ሌሎችም የአይቲ ከባንኮች ጋራ ፋይናንሽል ኢንስቲቱሽንስ ጋር ያለው ኢንቴግሬሽን እየተሰራ ነው ያለው። ሁለት ፌዝ ነው ያስቀመጥ ነው። ፌዝ ዋን ሬንት ኤንድ ስታርት ነው ያለው። ፌዝ ቱ ደግሞ ቢልድ ኤንድ ስታርት ነው ያለው። ሬንት ኤንድ ስታርት የሚባለው ለምሳሌ አሁን ሰው ካፒታል አሁን እንግዲህ ጁላይ 24 ነው የሚጀምረው በፈረንጆች አቆጣጠር ወይም በኢትዮጵያ ሐምሌ 17 ገንዘብ ሬዝ ከተደረገ በኋላ ያንን ገንዘብ ይዘን መቀመጥ አትፈልግም። ግንባታ እስክናገኝ ግንባታ እስኪያልቅ ምናምን የሚባለው ነገር። ስለዚህ ምንድን የመረጥ ነው ኢትስሊ ስራ መግባት ነው ፈልገው እና በእኛ ታርጌት ጃንዋሪ 1 ላይ 2022 ላይ ስራዎች ይጀምራል። የመጀመሪያዎቹ ሳይቶች ብለን ነው የምናስበው።
እንግዲህ እየተነጋገርን ያለ ነው በዓለም ዙሪያ በጥቁር ህዝብ ላይ የሚደርሰውን የዘር መድሎ ለማስቀረት ኢኮኖሚን በመጠቀም ጥቁር ህዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያዙ ችግሮች ያሉበት ከስርዓት ጋር ከተቋማት ጋራም የተዛመደ ችግር ነው እና ለዘመናት ደግሞ ይህንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ?
የኛ ለየት የሚያደርገው አካሄዱ ነው። ብዙዎቹ አሜሪካ ውስጥ በተለይ ጥቁሮችን ስናመለወጥ የሚደረገውን ሂደት ካየሹ ፖለቲካ ኢኮኖሚ ላይ ያተኮር አይደለም። ፕላስ ብዙዎቹ ደግሞ የሌላው ማህበረሰብ በጎ ፍቃድ የሚጠይቁ ናቸው። እነሱ ነው የኛ የሚለየው ኮምፕሊትሊ ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለውን ንፍቅ ኃይልና የመተባበሪያ መንገዶችን ሞዴልስ በመቀየስ በጋራ ሊያሰሩን በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችንን ቢዝነስን በመስራት በመፍጠር ያተኮረ በመሆኑ የእኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን ይለያል ያሱ ስኬሉ እኛ ስንነሳ ሶስት ክራይቴሪያ ይዘን የተነሳ፣ አንደኛ ኢንክሉሲቭ፣ ሁለተኛ ኢምፓክትፉል፣ ሶስተኛ ኢኖቬቲቭ የሆኑ ክራይቴሪያችን ይዘን በዚህ ሌበል እስካሁን እኛ በምናስበው ሌበል በጥቁሮች ላይ በአጠቃላይ ጥቁሮችን ትልቅ የሆነ ሲኒጅ የሆነ ኢኮኖሚያዊ መርታ በሚያመጣ መልኩ ማንም ፕሮጀክት ስዛሪዞች የተቀየሰም የለም የተሞክሮም የተደረገበት ሂደት የለም።
እንግዲህ ዶክተር ፍስሐ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ተሰራ ነበር፣ በአካባቢ ጥበቃ፣ ማርኬቲንግ የመሳሰሉ የተለያዩ ዘርፎች ላይ ተሰራ እንደነበር አስታውሳለሁ። ሁሉም ግን በእንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ ፕሮጀክት ይዘህ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሃት አላደረብህም?
እነዛ የተጀመሩ ፕሮጀክቶች ደግሞ ዋን ወር አናዘር እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘ እና እኔም በግለሰብ ደረጃ ታርጌት በመደረግ የተነሳ ነበር እና አሁን ያ ሁሉ ነገር ተቀይረዋል። ኢትዮጵያ የነበረችበት ሁኔታ እና አሁን ያለችበት ሁኔታ ኮምፕሊት የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነው ከመጣውም በኋላ በጣም በሚደንቅ ሁኔታ ከመንግስት ተቋማት አካባቢ እየተደረገልን ያለው አቀባበል፣ አብሮ ለመስራት ያለው ፍላጎት በጣም ቢደንቅ ነው እና ለእኔ አሁን ያለው የፖለቲካ ሁኔታ ተነሳሽነቱም ፍላጎቱም የመንግስት ተቋማት ግልጽ ሆነው ክፍት ሆነው ከግሉ ሴክተር ጋር ለመስራት በግልም ደረጃ የነበሩ ሁኔታ ስለተቀየሩ እኔ እንግዲህ ፐርሰናሊ ነገ እግዚአብሔር የሚያመጣ ሳይበቅያቸው አሁን ባለው ሁኔታ ግን ኤንካሬጅ ያለ ሁኔታ ስላለ እኔ ያን ኤክስፔክት አላደርግም። ፕላስ በፊት የነበረ ሁኔታ እንደ ተቋምም በግል ደረጃ እኔ ነበርኩ ኦን ማድረገው። አሁን ግን የጋራ የህዝብ የሆነ ሀብት መፍጠር የተንቀሳቀስን ያለ ነው። ቅድም እንዳልኩሽ ከ108 በላይ አባላት አሉ። ስስሀ ብቻ አይደለም ታርጌት፣ እኔ አም ጀስት ዋን ፐርሰን ሆኖ ሀዘ አይዲያ ኤንዝ። አሁን እንግዲህ የሚቀጥለው ሌላም ሲዮ እስከሚመረጥ ኦር ዋሬቨር ኢት ኢዝ እንደ ሲዮ ሆኜ እያገለገልኩ ያለው ነው እና ይሄ በቦርድ የሚተዳደር የህዝብ ሀብት የሆነ ሼር ካምፓኒ ዋቴቨር ኢት ኢዝ እንኳን ታርጌት ብንሆን ድርጅት መቀጠሉ አይቀርም የህዝብ ሀብት ከሆነ ድረስ። ስለዚህ ብዙ ልዩነቶች አሉ በፊት የነበረበት ሁኔታና አሁን ያለው ሁኔታ።
ዶክተር ፍስሐ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁን የተነሳችሁ በዓለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆና ለማውጣት በኢኮኖሚ ራስን ለማስቻል ገበሬውንም ወጣቱንም መሰረት አድርጎ የተነሳ ትልቅ አላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለ መጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው።
ስለጋበዛችሁን እና ክብራችሁ ስለጠራችሁን በጣም እግዚአብሔር ያክብርልናለሁ። በጣም አመሰግናለሁ።